መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል ዝግጅታችን አሁን ይጀምራል። ሀሁ ፖለቲካ በሚል ርዕስ ከዚህ ቀደም በፍኖተ ዴሞክራሲ ሬዲዮ ተላልፎ የነበረውን ዝግጅት አሰምተን ጠቅላላ ዝግጅታችን ፍጻሜ ይሆናል።
ፖለቲካ እንደ ቅጥፈት ወደዱም ጠሉም ከፖለቲካ መራቅ እንደማይችሉ ማወቅ ተሳናቸውና አልፎም አደናጋሪዎች ፖለቲከኛ አይደለንም፣ ፖለቲካ ቅጥፈትና ውሸት ነው ወዘተ ይያሉ ሲደፍፉ ይደመጣሉ። ፖለቲካ ቅጥፈት አይደለም፣ ግን ቀጣፊዎች ወደ ፖለቲካው ዘው ይላሉ። ለዚህ ደግሞ ጥረታ ሲወጡ ድንገት ፖለቲከኛ ሆነው ሲበጠብጡን የከረሙት ወስላቶችና ጠባብ ብሔርተኞች በቂ ምሳሌ ናቸው። በወያኔ ተቀጥረው እየቀጠፉና እየዋሹ የህዝብን ትግል ያዳከሙ ተምቾችም የሐሰት ታሪክ ፈጥረው ህዝብን ሊገነጣጥሉ የሚሞክሩት የስደት ሀገር ጀብደኞችም ሌላ ምሳሌ ናቸው። ለወያኔ ውሸትና ቅጥፈት የፖለቲካ መስመሩ መሰረት ነው። ውሸት ምናልባትም እንደሚባለው የራሱ ፖለቲካና ኢኮኖሚያዊ ይዘት አለው። ወያኔ በውሸት ተወልዶ በውሸት ያበጀና የዋጀና በውሸት መሰረት ታግሎና በባዕዳን ተደግፎ ለስልጣን የበቃ ዘረኛ ቀጣፊና ወሮ በላ ቡድን ነው። በመሆኑም ያፈናገዛዙን ጠጋግኖና ደግፎ የሚያካሄደው በውሸት አጅቦ ነው። በርካታ ጠባብ ቡድኖችም ትግል ለሚሉት መሰረታቸው ከታሪክ የተጣላ ውሸት ነው። ኦነግን ይጠቅሷል። የክትፈት ፖለቲካ ግን ዘላቂ አይደለም። ህዝብንም በረጅሙ ሊያወናብድም አይችልም። ዛሬ ወያኔ ዋሸ መሆኑን የማያውቅ የለም። ሟቹና ግብዙ አለቃቸው ለምሳሌ በአራት አቅጣጫ ሲደመር አንድ የሚዋሽ ሀፍረተ ቢስ ነበር። ሞትን በቅጥፈት ሊያርቅ ባለመቻሉ ያው ተጉዞልናል። ወያኔ በድህነት ህዝብን ሊጨርስ በተነሳበት ሀገር ኢኮኖሚው እያደገ ነው ብለው በምስክርነት ደግሞ የጡት አባቶቹ ፈረንጆቹን ይጠቅሰዋል። ጋዜጠኞችን አሰርክ፣ አጋዝክ፣ ደበደብክ ሲባልም ማንም ሰው በጋዜጠኝነቱ አልተያዘም ሽብርተኛ ሆኖ እንጂ ይላል። ሙስሊም ዜጎችንም አፈስክ ሲባል መሰለፍን መቃወም ይቻላል፣ ግን የተያዙት በሽብር ተምሰማርተው ነው ይላል። ለዚህም ያመቸው ሰውንም የጮኸ ውሻንም የሚያሳስር ጸረ ሽብርተኛ ተብዬ ህግ ደንግጓል። የትግራይና የኢትዮጵያን ታሪክ አጣሞና ወጣቶችን በጸረ አማራ ጥላቻ ቃኝቶ እንደቆየ ሁሉ ዛሬም በብዕር ቅጥረኞቹ አማካኝነት የሐሰት ፕሮፓጋንዳና መጽሐፍቱን ወይም የጋዜጣ ጽሑፎችን እያሰራጨ ትውልድን በማደናገር ላይ አለ። መሰሎቹም ጠባቦቹ እያደረጉ ያሉትን ይህንኑ ነው። ቅጥፈትን አንግቦ ሀገርን ማጥፋት። ወያኔ አንድም የፖለቲካ እስረኛ በሀገሪቷ የለም ሲልም የውሸት ክብረ ወሰንን አሳልፏል። ከሁሉም በላይ የሚያሳዝነው ግን ይህን በሽታውን በህብረተሰብ ውስጥ እንደወረርሽ ማሰራጨቱ ነው። አፍቃሪ ነዋይ ዜጎችን ጠምዶ እንዲያውራቸው ሲጥር እንደቆየ ሁሉ ግለኝነትና ዋሾነትንም በማስፋፋት ላይ ነው። ያኔ ጠላ ነው እንታገለዋለን የሚሉት ክፍሎችም በቅጥፈት ፖለቲካ መንገድ ሲጓዙ ቆይተዋል፣ ተደምጠዋል። ውሸትና ቅራሪን ሽምጥጥ ነው የሚለው ምራቸው የሆነ ይመስላል። በየጊዜውና በየድረገጻቸው ከወያኔ ባልተናነሰ የሚዋሹ ናቸው። ወያኔን ሳይሆን ህዝብን በውሸት ያደናግራሉ። ጎንደር በነጻነት አርበኞች ነጻ ወጣ ያሉን አልነበሩም? የፋሽስቱ መንግስት ጦር ተልታሌ ተሰማራረሉንም? የሻቢያውን ቅጥረኛ ትልቅ ደራሲ የባዕድ ቅጥረኛና የአማራ ጥላቻ ያንወለለውን ባለጌስ ማን ነው መድረክ ሰጥቶ የነበረው? ለወያኔም ለነክደትም ጥብቅና ቆሞ ማን ነው ስንቱን ዜጋ ያዘናጋው ያወናበደው? ውሸትና ስንቅ እያደር ይቀላል ነውና ውሎ አድሮ ግን ቅጥፈታቸው ተጋልጧል፣ እየተጋለጠም ነው። ነፍሰ ገዳዩ ስብሐት የቅጥፈት ፖለቲካቸው ዋና ወኪል ነው። በሽበቱ ልክ ይዋሻል። ከጥቂት ጊዜ ጀምሮ በተቀነባበረ መልክ በኢሕአፓ ላይ የተከፈተው ሀሳዊ ዘመቻ ለምሳሌ አለቃው እሱ ነው። ይህን ዘመቻውን የሚያጅቡትና የሚያናፈሱት ግን ተቃዋሚ ነን እያሉ ህዝብን የሚያወናብዱት ናቸው። በ1984 ዓ.ም በመልእክተ ኢሕአፓ የሚከተለው ሰፍኖ ነበር። በዜና ማሰራጫዎች የሀቅ ዜና መስለው የሚሰራጩት ቅጥፈቶች ዋና ዓላማቸው ህዝብን መከፋፈል ነው። ቅጥፈት፣ ውሸት፣ ህዝብን እርስ በርስ ማጋጨት፣ እንደገና ውሸት፣ ሁሌም መከፋፈል፣ ይህ ነው ተልኳቸው። ህዝብን እርስ በርሱ የሚያናክስ ቅስቀሳ ላይ እየተሰማራም ሰላም ጠባቂ መስሎ ለመቅረብ ይጥራል። ሌላ ውሸት፣ ኤርትራን አስገንጥሎ ጉዳዩን እንዲያከትምለት አድርጎ ሳለ የህዝብ ውሳኔን ጠብቅ ይላል። ተጨፈኑ ጋሞኛችሁ፣ እንደገና ቅጥፈት። ሰላም አጥፍቶ ሰላም ሰፍኗል ይላል። ዲሞክራሲን ገድቦ የዲሞክራሲ ብርሃን ደመቀ ይላል። እየገነጣጠለ ለአንድነቱ ጠበቃ ነን ይላል። ቅጥፈት፣ ውሸት፣ የማያባራ ወያናዊ ተግባር፣ በሐሰት ወሬ መከፋፈል፣ በኃይል ተጠቅሞ ማፈን፣ መገነጣጠል፣ በፕሮፓጋንዳ ማደናገር፣ መለስተኛ ቅራኔዎችን አፋፍሞ ህዝብን መገነጣጠል፣ ድርጅቶችን መፍጠርና ያሉትን መሰነጣጠቅ፣ ባሉባልታ መጠቀም፣ በስም ማጥፋት ዘመቻ ማሰማራት፣ በጥልቅም በሹመት መደለል፣ መከፋፈል ወዘተ ነው ስልታቸው። ተራ ቀጣፊ አገዛዝ ህዝብን ያዋርዳል። ከፋፋይ መሰሪ አገዛዝ ሀገርን ያጠፋል። የወያኔ ጠበልም ያላዳነው የከፋፋይነት የዋሾነት በሽታ ማርከሻው ለሀቅ መቆምና በህብረት መታገል ብቻ ነው። ይህ ከተባለ 23 ዓመት አለፈ። የተለወጠም የለም። ብሔራዊ ዲሞክራሲያዊ ህብረት ተብዬው አደናጋሪ በነክደቱ ስብስብ ተተካ። ዛሬም አዳዲስ አደናጋሪዎች ተቀጥቅጠዋል። አፍቅሮ ወያኔ የሚንቀው አንጀም ፈልቷል። ፍርሃትም ድንኳን ገና ነቅሎ አልሄደም። ውሸትም እንደደራ ነው። በኢህአፓ ላይ የተከፈተውን ዘመቻ ዳግም ያጤኗል። ወያኔ የህዝብ አመት ሲጠነክርበት ውሸትና በቅጥፈቱ ህዝብን ለማባላት ጥረቱን ያፋፍማል። ታጋይ ክፍሎችን በሐሰት ለመክሰስ አኬልዳማውን ይፈለፍላል። ሰለባው የሆኑትንም በፍየል ደግሞ ደጋግሞ ጠብሶ በቤተሰባቸው በደህንነት አሰራርቶ ይቅርታ ጠይቁኝ ብሎ ወዘተ የበላይነትን ይዞ ሊቀጥል መራወጡ የሚጠበቅ ነው። በዚህ ተንኮሉ ደግሞ ለሱም ለባዕድም ያደሩ አዛውንትን በሉን እቅሌታሞች ይተባበሩታል። ለመጣው አገዛዝ ሁሉ እየተጎነበሱ በፈረደበት አማራ ላይ የሚንጫጩት ጠባቦች ሁሉም ከነያሰት ታሪካቸው በዙሪያው ይሰበሰባሉ። ወያኔ ህዝቡን በፈጠራ መረጃዎች በብሔረሰብም ሆነ በሃይማኖት ለመከፋፈል ጥረቱን ይቀጥላል። የቀጠላቸውም ሰልፋቸውን ከህዝቡ አስመስለው የሰላም አባወራንን ብለውም ለወያኔ ጥቅም የህዝብን ጎራ ይሰነጣጥቃሉ። መለስ ብለን ከመረመርን ማን ለሚለው ጥያቄ ግልጽ መልሶች አሉ። ውሸት ይዳርጋል ለሞለት ተብሏልና ዋጋቸውን ከወያኔ ጋር ደባልቆ ፍርዱን ህዝብ ይሰጣቸዋል። አይቀሬም ነው። ፖለቲካ ቅጥፈት አይደለም። መነገጃና ትርፍ ማካበቻም አይደለም። ከፖለቲካ መራቅ የማይቻል ከመሆኑ ሌላ ፈሊጥ ሳይሆን ሀገርን ህዝብን ከመካድ የሚቆጠርና በሆዳምነት የሚያስወግዝ ነው። ከጣፊዎች ስልጣን ሊይዙና እንደሚታወቀውም ወደዚሁ ሲያመሩ ሲጨፈጭፉ የታወቀ ጉዳይ ነውና ጸረ አምባገነኑ ትግል በሀቅ ላይ ተመስርቶ ሀቅንም መመለስና ማስፈን ተልእኮው መሆን አለበት። ለህዝብ መዋሸትና በዚህ መሰረት አጉል ተስፋን ሰጥቶ ወደ ቀጥታ ተስፋ መግፋት ወንጀል ነው። ከቀጣፊው አገዛዝ ጋር መንትያ መሆን ነው። ይህንን መገንዘብ ቀዳሚ መሆን አለበት። ወያኔ በቅጥፈት መወዳደሩ ዘረኞችን መታገል ሳይሆን ማገዝ ነውና መቆምም መወገዝም ያለበት ነው እንላለን።
ለምን አትወገር? እውነት ምን ዳሰት ከሆነች ነፍስ አልባ አረ አረ ምን አባቷ በትንቱን አይውጣት ይሄድ ገደል ይትግባ ለምን ለምን ትርቅ አትል ይጥፋ ደብዛ አባቷ የዳደ ይሄድ ትውልድ አንከራታ ለምን አትወገር በቁም አትወጋ በድቅድቅ ጨለማ በፀሐይ በጨረቃ ራሷን አብነቷ ካልሆነች ጠበቃ ያኔ ትውልድ ተንሳሊን እስካስጠበጠበች አረ ምን አባቷ ነው ራሷን ማትወል ለሌላ ማትመች ለዚያ የትውልድ ጌጥ ኮከብ ማረግ ሆና አልታይት ካለች ጨለማን ተግና አቅም ጉልበት አንሷት ዋስተት ከተመታች ተጠፍራ ትወርወር ትሆን ከምድርበታች ለምን አትወገር ያም ትውልድ እንደሱ ዓለምን አይወገር የገባውም ካፈር ትግሉ በረዘመ ጊዜው በጠመመ ይነረት ይወቃ እየተለቀመ የነብር ጥፍር ቆራጭ የአንበሳ ቅንድ ብላጭ ከውቅያኖስ ገብቶ ዋርካ አጋድሞ ፈላጭ ትንኝን አዋላጅ የዝንብ ቋንጣ ዘዛይ የዶሮ ወተት አዳይ ጀግናው ሞልቶ ሰርፎ እውነት ሀቅን ገዳይ ለምን አይወቀጥ ያ ትውልድ እንደ ገብስ ስም ታሪኳ ይጠፋ ጥላሽ ሆነ አይነብስ ለምን አይወቀጥ በፈጠሮ መዘዝ ቀደም ብሎ መስሎ ያ ትውልድ ይቀጥቅጥ ይመታ ባሉሉ የፖለቲካ አሁን ቀድሞ ያስቆጠረ ተደራጅቶ ትግልን ከዳዲ ያስጀመረ የብሔር ጭቆናን የመሬት ላራሹ የህዝባዊ መንግስት ጥያቄ ከሳሹ ያ ትውልድ የይሁዳ አንበሳ ያጮ መንግስት ያን ወዙጫ ያለ ባለ ርስት ባለ ጉልት የምርጥ መኮንኖች ነፍሰ በላም ፋሽስት ዘመናዊን ፈንዳ የወያኔን ልክፍ እምቢ አሻፈረን ብሎ መታገሉ መታጠፍን ጠልቶ ከጠና በቃሉ የወጋውን ጩቤ አዋንስም ካለ በየፈረንጁ ቤት ካልተን ከባለለ በጥሬው ተይዞ ለምን አይደለት አይጎድፍ ታሪኩ ካገሩ አይጠረዝ ለምን አይቆላ አር እንዳሻሩ ለጠላው እንዲያመች እየሆንንኩ ለሄደው ለመጣው ካላልም በረከት ለምን አይመረት ተይዞ አይወቃ ደግሞ አይሸከሸክ ይፈቅፈቅ ታሪኩ ይውጣ ጥርምብሱ ነጭ አባቴ ብሎ ባለመጎንበሱ እንደ እንስሶቹ በለስ ቀናሾቹ ገብሶ ከዛ ጋጣ ካላ መነጀገ ካልበላ ካልጠጣ አልበጥስም ካለ ትብቱን ካገሩ አላወጣም ካለ ትብቱን ካፈሩ ለምን አይወገር ለምን ጥቁር አይለብስ ታሪኩና ክብሩ ለምን አይወገር ለምን አይወቀጥ ለምን አይመረጥ ከተሻለ አይጠፋ ለወንበል ያሮጠ የትውልድ ከርፋፋ ይህ ወንበር ናቂ ትውልድ ስለ እውነት መስሎ ስለ እውነት ያረረ እንደ ካቻ ምናምናና ዘንድሮስ መቼ ውሎ አደረ ይነቃቀል ስሩ እየተመተረ ለእንጀሮ ልጅ ይቶች ልበልቶ አደሮቹ ድጋፍ እስካፈጠስ ካልሆነ ምቹ ያን ትውልድ ሳይዘሩ በቅለው ሳይበቅሉ የበሰሉት ጨለማውን ሳይው ዛራም ተሰባሩት ያን ትውልድ ይውቀጡት ይዘው ይጠብጥቡት ባዝፈር ጽፍራቸው ባልፋቁት ጥርሳቸው በትንትንትንትን ያርጉት እሱ ኖሮ እንጂ እነርሱ መች ኖሩት ያ ትውልድ በፈጠረው መዘዝ ቀደም ብሎ በስሎ ይወቀጥ ያ ትውልድ ይመታ ሰንጋሉ ጊዜም እኮ ያብዳል ካደረው ጋር አድሮ ከኋለው ጋር ሙሉ ለምን አትወገር እውነትም እንዳትሰጥ ከሆነች ነፍስ አልባ አረ ምን አባቷ በትንቱን አይውጣት ይሄድ ገረድ ትግባ ለምን ጥርቅ አትል ይጥፋ ደብዛ አባቷ የዳደ ይሄደች ትውልድ አንከራታ ለዛ የትውልድ ጌጥ ኮከብ ማረጉና አልታይስ ካለች ጨለማን ተግና አቅም ጉልበት አንሷት ባንስተት ከተመታች ተጠፍራ ትወርወር ትሆን ከምድርበታች ለምን አትወገር ለምን አይወገር
يوغر اللنجي من نوع يوغر بهما ثم السماء كالما يحق النغارت سسوك نقود يتاركن هادت او نتم راسوا لاسف وطالك كاكهولش لفسفس زم مكالة شما مدرن بسقداي سماء تنسياوز شبر تنياسي طول اگر سياد ترامس حساب ما ورارد يما يتشال هونو مدرن بسقداي مدركونا تابو اگر هز يشتاو بباري تقر زوتا قائم تبلو فتقل ابيتوش لا اقري متو لا اقري قموك زرت شكمو ها بفهزي تكا ابزلو كابزلو يوف قانقوا قنو يوغر اللنجي من نوع يوغر يكا هادي منقا يهولو هدى الجر يوغر اللنجي من نوع يوغر اقر ما دان قدج اي لقاها كيت كتم ما يكبر لكن اول ما درق فتناو بزنو فنانتن رستو نغن جنف اللقاء يو كنتو دكامنو يفسسون جم يهزبن مكرا يزيقو تشنسكاي كلنم عدقالو يباس بلو كدو وانجلن يامنقا كافو تسواسبو تاريك ايكاد بهزبن تسالكو هلينا نانفسون بكلل شنشنو بد النور باقو قلنا نور وترنم قفقفونا والدو فوتوماك ديكي ببرلي ترارام اتشوتون مسرتو يا فاوي متي قرشات يلي بلو ليو اقرس النسا لاغر يموتاون ليو اقرس النسا اقر يالون يوغر الجبن ويوغر حقا يكاد اقر يكاد سيون لك الصد
ሀቡ ፖለቲካ ትላንትን ረስቶ ነገን ፍለጋ በሃማ ቱማ አለመታደል ሆነና ሀቅ ያንቀነውና ነጋጠባ ሀቁ ሲነገር የሚያማቸውና አልፎም አንቆ የሚያስጓራቸው ጥቂቶች አይደሉም ሂስና ወቀሳ ስድብ እየመሰላቸው ለምን ተደፈርን ክቡራን የፖለቲካ ጣዖቶችን እንዴት ደፍራችሁ ተቻችሁ በሚል የሚያወግዙን የተተቹት በጠላትነት የታዩ መስሏቸው ኦኦ የሚሉ ግን ሀቆ ሲመረመር ደግሞ የፖለቲካ አልፋና ኦሜጋን አጣጥመናል ቢሉም ገና የፖለቲካ ሀሁን ያልቆጠሩ መሆናቸውን ተወደደም ተጠላም መናገሩና መጻፉ የሚታለፍ አልሆነም በበኩላችን ትግል ብለን ስንጀምር ጣዖትን ማንኮታኮቱ ግዳጅ ነው ብለን የተነሳን በመሆናችን ጫጫታው እንብዛም አላወቀንም ብሬኑ ቢንጫጫ መጥፋቸው ቢያጓራ ለምን ይደክማሉ እኔ እንደው አልፈራ ያለውን አርበኛ እናስታውሳለን እንዲያው ወያኔ ከተቃዋሚው የበላይ መስሎ ለመታየትና በስልጣንም ለመቀጠል የቻለው ከሞላ ጎደል የፖለቲካውን መድረክ በቁጥጥር ለማስገባት በመቻሉና የፖለቲካውን ትኩረትን በተመለከተም ቃኚ እኔ ነኝ ብሎ መሰየም በመቻሉ ነው ወያኔ ይህን ለማድረግ በቅድሚያ የራሱን ግብ ጠንቅቆ ከማወቁ ሌላ ጣላት ያለውን ህዝብና ድርጅቶችንም በተመለከተ ምን ማድረግ እንዳለበት በመረዳቱ ነው የኢትዮጵያን ህዝብ በአብዛኛው ጣላት ብሎ በመፈረጁ ገና ከደደብ ጀምሮ የተነሰሰው ፖለቲካ ከፋፍለህ አዳግ ግዛ ነውና ለስልጣን ሲበቃ የክልልና የአንቀጽ 39 ፖለቲካን አጠፈነ። ለሆዳቸው እና ለስልጣን ፍርፋሪ የሚያድሩትንም አውቆ በዚሁ መልክ ገዛቸው። አንድ አዛውንት ፕሮፌሰር እነመለስን ልጆች ይብለው በለንደን ስብሰባ ድጋፍ መስጠታቸውንም የምንረሳው አይደለም። በሰኔው 83 ጉባኤም በፈረደበት አማራ ላይ ሲደነፋ ከፕሮፌሰር አስራት በስተቀር የተሰበሰቡት ሁሉ አብረውት አጓሩ። የሚሾሙት ተሾሙ፣ ወንበር ቢጤም ተሰጣቸው። ወያኔ ማራቅ ያለበትንም ያውቅ ነበርና አይገዙልኝም ያላቸውን ደግሞ አሳደደ፣ ገደለ፣ ደብዛ ጠፋ፣ ህገወጥ ብሎ አገደ። በጫቃሚነት ቢታማም መለስ ዜናዊ ህዝብ ይወደኛል በሚል አጉል ቅዠት ለደቂቃም ቢሆን ባለመሸነፉ ህዝብን መግዛት በፍጅት በሚል አፈናውንም አላልቶት አያውቅም። በዚህም መሰረት ብልጣብልጡ ወያኔ ተቃዋሚን እየከፋፈለ የተቃዋሚን ትኩረት ከዋናው ነጥብ ወደ መለስተኛው ድምጻችን ተቀማ መሆኑ ቀርቶ የታሰሩት ይፈቱ ለምሳሌ እያደረገ ቀጥሏል። ለምሳሌ ወያኔን በትጥቅ ገና ከመጀመሪያው መፋለም ሲገባ የሰላም ትግል ወይስ የብረት ትግል የሚል አጓጉል ክርክር ከፍቶና አስከፍቶ ዱላ አታንሱ መላ ይሻላል ባዮችን ኮልኩሎ ሲያደናግር ሲከፋፍልና ሲያደናቅፍ ቆይቷል። ዛሬም ዋናው የትግል መፈክር ወያኔን ከስልጣን ባስቸኳይ ውረድ መሆኑ ቀርቶ በይስሙላ የምርጫ ጋጋታ መጠመድን ያው ወያኔ ይሸነፋል በሚል ቅዠታም ነው መሳተፍን አስፍኗል። በየታሪክ ማጣፊያ ላይም ቁም ነገሩ አልጫ የሆነ ትናንትን እየረሳን ነገን መቀማት እጣ ክፍላችን ሆኖ ተሰቃይተናል። የ66ቱ የ83ቱ ይቅርና የ1997 ተዘንግቶ እነሆ በ2002 ዓመተ ምህረት ስህተትን ለመድገም የተነሱትን መታዘብ ግድ ሆኗል። በየጊዜው ተቃዋሚ ኃይሎችን የምንተቸው ወያኔ በራሱ ድክመት እየተሸረሸረ ባለበት ከውድቀት የሚድነው በራሱ ጥንካሬ ሳይሆን በተቃዋሚዎች ድክመት መሆኑ ተደጋግሞ የተነገረና ትክክልም ግምገማ በመሆኑ ነው። ጠጣሩ እንዲላላ የላላውን ወጥር ነውና መሰረታዊው ምክር ተቃዋሚ ኃይሎች ድክመታቸውን አስወግደው እንዲጠናከሩ መተቸታቸው ተገቢ ነው። ድክመት ስንልም በቀቢጠ ተስፋ ተይዘውና ጨለምተኛነትን ጌታ አድርገው ትግሉ ገና ሳይፋፋም የደከሙት እንደሚሉት ሁሉም ከንቱ ነው ለማለት ሳይሆን የድርጅቶችን ጥንካሬና የማይካድ አስተዋጽኦ በግምት ይዘን ግን እየጎዳ ያለውን ድክመት በመጥቀስ መወገድ አለበት የሚለውን መልእክት ለማስተላለፍ ነው። የ1997ቱ ምርጫ ውጤት የተፈለገውን ግብ አይመታም። የታገሉት ድርጅቶች ቅንጅትና ህብረት ያደረጉት አስተዋጽኦና ጥረት በቀላሉ የሚገመትና በስህተትና ድክመት ደረጃ ብቻ የሚፈረጅ አለመሆኑም መታወቅ ያለበት ነው። ዛሬም ቢሆን በክህደት ጎዳና ተሰማርተው ከወያኔ ጋር በተረጣፊነት የሚሰሩትን ስናወግዝ በፖለቲካው መስክ ስህተት የሚፈጽሙትን ሆነ በምርጫው በመሳተፍ የሆነ ውጤት እናመጣለን ብለው የሚጥሩትን በጅምላ ማውገዙ ከዓላማችን ውጭ ነው። የድርጅቶች ሁሉ ጠንካራ ጎናቸው ወያኔን እያናጋው ነውና ወያኔ ጠንካራ ነው ሀገሩን ሁሉ ተቆጣጠረው ብሎ መላቀሱ ስህተት ይሆናል። ያለውን ተጨባጭ ሁኔታም አለመገምገም መሆኑም ግልጽ ነው። ነገሮችና ሁኔታዎችን በሚዛን ማየት ይሻል። በዚህ መሰረትና አጥር ክልል ውስጥ ነው ትችት ለማቅረብ የሚሞከረው። የፖለቲካ ንቃት በደከበበት ደግሞ አሉባልታና ጥራዝ ነጠቅነት ይሰፍናል። የፖለቲካው መድረክ የጨረባ ተስካር ሆኖ ይዘባረቃል። ይህን ለማስወገድ ራሳችንን መገምገሙና መተቸቱ አስፈላጊ ነው። የላላውን ለመወጠርና ጠጣር ነኝ ባዩን ለማላላት ወያኔን ለማሸነፍ ከወያኔ ተጻረው የቆሙት ኃይሎች ሲጠቀሱ ግን ስህተትን ነጋጠባ የሚደግሙት ተመክሮ ጠፍቶ ሳይሆን እቅጩ ሲነገር የፖለቲካን ሀሁ መጨበጡን ሆነ ከተመክሮ መማርን አሻፈርን ስላሉ ብቻ ነው ብንል ማጋነን አይሆንም። ነገ ግንቦት 23 ቀን ያልተጠበቀ ሁኔታ ተከሰተም የድርጅቶቹ ዝግጅትና የተነሱ አመጹ ጥሪ ሳይሆን እንደ 1997ቱ በህዝብ በራሱ ቁጣና መነሳሳት ምክንያት የሚከሰት ነው። በመጪው ምርጫ መሳተፍ ከድክመትና ስህተት እየተቆጠረ ያለው ይህን ሂደት ተቃዋሚዎች የሚጓዙበት ወያኔን ለማጋለጥና ህዝብን ለማደራጀት መጠቀሚያ ይሆናል በሚል ሳይሆን በምርጫው በመሳተፍ ለውጥ ይመጣል ብለው አማኞች በመሆናቸው ነው። ተቃዋሚ ኃይሎች ጠላትና ወዳጅ ማን ነው በሚለው መሰረታዊ ጥያቄ ላይ ተገቢው አቋም ኖሯቸው በሥራና ስምሪት ክፍፍል ደረጃ አንተ አንቺ በህጋዊ መድረክ ሌላው ደግሞ በሁለገቡ ብለው ቢሰማሩ ኖሮ ማለትም ሁሉም ወያኔ ጸረ ህዝብ አገዛዝ ነው ብለው አምነውና በመውደቁና መወገዱ አስፈላጊነት ተስማምተው በነበር ምርጫውን ይበልጥ ወያኔን ለማጋለጥ መጠቀሚያ ማድረግ በተቻለ ነበር። ይህ ግን አልሆነም። የፖለቲካ ሀሁ ግድ የሚለውን ትምህርት መማር አቅቷቸው የተገኙት ክፍሎች ግን ከመደራደር በፊት የመደራደሪያ እቅዳቸውን አጋልጠው ራሳቸውን ለጥቃት ሰጥተው ያረመኔ ልቡ ቀጋ መሆኑን ዘንግተው በወያኔ ተደናግረው ከደጋፊዎቻቸው ተነጥለው ተጣልተው ወዳጅ ብለው ያልሆነውን አቅፈው ጉዞ ሳይጀምሩ እየተደናቀፉ ሲወድቁ አይተናል። ምሳሌ፣ ሁሉም የፖለቲካ እስረኞች ይፈቱ ማለት ሲገባ የራሳችንን ብቻ ነው ይፈቱ የምንለው በማለት ወይም ከኢህአፓ ውስጥ ብቅ ያሉ አንጆች እንዳሉት የፖለቲካ እስረኞችን ጥያቄ በኋላ እንጂ ዛሬ ማንሳት የለብንም ብሎ ከሩቁ በመጎንበስ የፖለቲካ ድርጅት መሪ በህገወጥ መንገድ ታስራ ያለች ተፈታች ታሰረች ምርጫ እንገባለን ብሎ በመማማልና ለድርድር እንኳን ባለመግደርደር ምን ተይዞ ጉዞ ወይም አፈወሪታ እንዲሉ በገዋ በባዶ ደንፍቶ ጠላት በማብዛት ያገራችንን ያከባቢ ሁኔታና ዓለም አቀፉንም ሁኔታ ባለማጤን ያለውን አደጋ ለመገንዘብ ባለመቻል አቦሸማኔው እየመጣ ቀሪጥይትን በጥንቸል ላይ በመጨረስ ትጥቅ ትግል የጀመሩትን ከወያኔ በፊትና በላይ ማውገዝ ታግሎ ለአገር መስዋዕት በጅልነት በመፈረጅ የተሰውትን ማብጠልጠል ትናንት የመሪነት ብቃት የሌላቸው መሆናቸውን ያረጋገጡትንና ህዝብን የከዱትን ዛሬ መሪ ነጣውጪ ብሎ ማቀፍ ወያኔ ማንነቱን ከምርጫ አንፃር በ1997 ዓመተ ምህረት አሳይቶ ያኔ የገደላቸው ወገኖችን ደም ሳንበቀልና ያኔ የታሰሩት ዛሬም በየጉድጓዱ እየተሰቃዩ ባለበት አለ ተገቢና በቂ ቅድመ ሁኔታ በምርጫ ለመሳተፍ መሯሯጥ ምርጫ በመግባት የወያኔን እድሜ እናፋጥራለን ብሎ መቃዠት ወዘተ የታዩት ሁሉ የሚጠቀሱ ናቸው። በዚህ ገጽ በርካታ የተቃዋሚ ድርጅቶች መሪዎች በየጊዜው በሰጡት መግለጫ የተጋለጠ ነውና መድገሙ አስፈላጊ አይሆንም። በባዕድ ሀገር ያለው ደግሞ አላፊ አግዳሚው ለጆሮ የሚስማማ ከበሮ ሲደልቅለት ምራኝ ምራን ብሎ መነጠፍና መታለል ጠባዩ የሆነ መምጣቱ በመጠቀሱ ያው ውርጅብኝ ቢከተልም ሐቅ ሐቅ ነውና መነገሩ ግን አስፈላጊ ነው። የፖለቲካ ሀሁ ጠላትህን ወዳጅህን በቅድሚያ እወቅ ይላል። ወያኔ ጠላቶቹን ያውቃል። ኢትዮጵያና ህዝቧ ጠላቶቹ ናቸው። አንዳንዶቹ ተቃዋሚዎች ግን ወያኔ ወዳጃቸው ይመስላቸዋል። አንዳንዶቹ እንዲያውም ተቃዋሚ አትበሉን ወያኔዎች ወንድሞቻችን እህቶቻችን ናቸውና ተፎካካሪ ነን ይሉናል። ወያኔ ጠላት ነው ስንል አሮጌ ፖለቲካ ነው ሰልጥኑ ብለው ይወርፉናል። መሰልጠኑ ጫንቃን ለባርነትና ለውርደት ማመቻቸት ሆኖብን ከበደን ብንላቸው አይገባቸውም። ተዋደዱ የሚሉ ነገር ዓለሙ ያልገባቸው ዘፋኞችም አሉ። ቀለበት መንገድ፣ ፎቆች፣ ቪላዎችን እዩ፣ አርሶ አደሩም የእጅ ቴሌፎን ይዟል። ትናንት በታገላችሁበት በቋሪያ ፋሊያ ወይም ቴዎድሮስ ከተማ ሳይቀር እኮ ቴሌፎን ገብቷል ብለው ይገስጹናል። ምን ማለት ነው ይህ ሁሉ 14 ሚሊዮን ህዝብ በተራበበት ሀገር 35 ሺህ በላይ በታሰረበት ሀገር መብት በተረገጠበት ሀገር የሕግ የበላይነት ባልተከበረበት ሀገር፣ ዘረኝነት በተፈነበት ሀገር፣ ጭቆና በከፋበት ሀገር ስንላቸው መልስ የለም። ለነሱ ለጥቂቶች አምሯልና ለኛ ማስቀየሙ አይረዳቸው። ህሊና ደግሞ ከተፈናበተ ጊዜ አልፏልና የብዙሃኑ እንባና ሰቆቃ በሆድና ጥቅም ታፍኗል። ነጋጠባ ኢኮኖሚው አደገ ተመነደገ የሚሉን የሁሉ ሚሊዮን ህዝብ እንዴት ለረሃብና ለከፋ ድህነት እንደተጋለጠ አይናገሩም። ሆድና ዘረኝነት ከትቢያና ውርደት ጥሏቸዋል። የፖለቲካ ሀሁ ከተማርን ግን በቅድሚያ ተጨባጩን ሁኔታም ጠላትንም ማወቅ ወሳኝ ይሆናል። ማወቅ ማለት ደግሞ ይዘቱን፣ ጠባዩን፣ ድግመት ጥንካሬውን ማለት ነው። በሌጣ ስንተና ማብቃት አንገደድም። ወያኔ ከተመሰረተ ጀምሮ ስለዚህ ከይሲ ቡድን የተባለውን አልሰማንም ብንል እንኳን፣ ስልጣን ከያዘ ወዲህ የፈጸመውን ወንጀል ረሳን ብንል እንኳን፣ አደባባይ ኢየሱስን፣ አንዋር መስጊድን፣ ወተር አርባ ጉጉን፣ ጋምቤላን፣ ኦጋዴንን፣ ህዝብ መጨፍጨፉን ወዘተ፣ ማን ፕሮፌሰር አስራትን፣ አሰፋ ማሩን፣ ተስፋዬ ታደሰንና ሌሎችን እንደገደለ ማንም አልነገረንም ብንል እንኳን፣ ትናንት በ1997 ዓመተ ምህረት ስንቱን ንጹህ ዜጋ የጨፈጨፈውን ወያኔ አናውቀውም ማለቱ ሊፈቀድልን አይችልም፣ ሆዳችን ህሊናና አንጎላችንን አንቆ ካልገደለ በስተቀር። የፖለቲካው መድረክ የተጨናነቀው የፖለቲካን ሀሁ በማያውቁ ግና ራሳቸውን ምሁር፣ ልሂቅ፣ ዶክተር፣ ፕሮፌሰርና መሐንዲስ፣ የሳይንስ አዋቂ በሚሉ ነው። እና ጅሬን ደግሞ ለስለስ ብሎ መናገሩም ክብረ ነክ ከሆነ ውሎ አድሯል። በምሁሮች መቅናት ነው ያሉም አሉ። ግን ሐቁን ተናግሮ የመሸበት ያድሯል ነውና አወቅ ባዮች የሰፊውን ህዝብ ንቀው ሲውገረገሩ እየደረሰ ያለው በደልና ጉዳት መጠቀሱ አስፈላጊ ነው። ህንፃ ግንባታና ፖለቲካን፣ ከብት ህክምናና ፖለቲካን፣ መሐንዲስነትና ፖለቲካን፣ ቀዶ ጠጋኝና ፖለቲካን ወዘተ ምን እንዳቆራኛቸው ማስረዳት ከባድ ነው። ቀጥታ ግንኙነት የለምና። ዛሬ ሟቹ ታዋቂ ዘፋኛችንና የወያኔ ወዳጅ አረባዊ ነጋዴ የክብር ዶክተር ቢባሉም ሚሊዮኖች ይህን ከስም ቀጥሎ የሚለጠፍ ነገር ስለሌለን ተለጣፊ ባላቸው ተንቀን ልሂቅ ዶክተር የሚባለውን አጨብጭባችሁ ተቀበሉ እየተባልን ነው። ፖለቲካ የጡረታ ጊዜም መዝናኛ ሆኗል። ለረጅም ዓመታት ከፖለቲካ ወርቀው የግል ኑሯቸውን ሲያሳድዱ የቆዩት ድንገት ብልጭ ሲልባቸው ደግሞ ወደ ፖለቲካው መለስ ሲሉና እኛ የተሳል የተለጠለጥን ፖለቲከኞች የምንለውን አድምጡ ብለው ያተክሩናል። ሌሎች ደግሞ ወያኔ ጋር ሄደው ደፋ ቀና ብለው ቆሻሻና ዘረኛ ጫማን ስመው መሬት ሊመሩ፣ ንግድ ፈቃድን ሊያገኙ፣ በወገንና ሀገር እንባ ላይ ሊከብሩ ሞክረው ሲከሽፍባቸው ተመልሰው አለምንም ጸጸትና ይቅርታ የህዝብ ወገን ነን ብለው የሚጮሁና በዚያውም ጥፋታቸውን እየደበቁ ያሉ አሉ። ትናንት በአዲስ አበባ ሸራተን አስረሽ ምችው፣ ነገ በዋሽንግተን ዲሲ መሰለፍና ይውደም ባይነት ብዙም አያዋጣም። ይባስ ብሎ ደግሞ ትናንት ከመለስ ዜናዊ ጋር ሆነው ሀገር ወዳድ ዜጎችን ያጠፉ፣ ታጋይ ወገኖችን የገደሉ፣ በወያኔ ወንጀል የተካፈሉ ዛሬ ከግለሰብ መለስ ጋር ተጋጨን በሚል ህዝባዊ ሆነናልና መሪያችሁ ነን ሲሉ እልል የሚሉ የፖለቲካ ሀሁ ያልገባቸውም በርክተዋል። ግለሰቦቹ ህዝባዊ ለመሆን በቅድሚያ ዘረኛውን የወያኔ ፖለቲካና መስመር ጸረ ኢትዮጵያ ብለው ማውገዝና ኢትዮጵያዊ ፖለቲካን በግልጽ መቀበል ይኖርባቸዋል። ደብዛቸው የጠፋ የፖለቲካ ድርጅቶች መሪዎችና አባላት የት ደረሱ ሲባል አናውቅም ማለቱ ፍሬቢስ ነው። ወያኔ ስንል መለስ ዜናዊ ብቻ ለመሆኑን እናውቃለንና በወንጀል የተሳተፈ ግለሰብ ከሁሉም በፊት ንስሐ መግባት አለበት። ይህ ባልሆነበት ገዳይን ነጻ አውጪ ብሎ መቀበል ወያኔን ነጻ አውጪ ብለው የተቀበሉ የፈጸሙትን ስህተት መድገም ይሆናል። ስህተቱን ነጋ ጠባ ለሚደግም ደግሞ ብዙዎች የሚያዝኑለት አይሆንም። በሌላ በኩል ደግሞ የሞትን ክፉነት በቅድሚያ የሚያውቀው ሟቹ ነው እንደተባለው መከራና ተቆቃ ባልደረሰባቸው ሁሉን ቻይ ማህሪና ይቀርባይ መስለው ቢተሰየሙ የሚገርም አይደለም። እሳቱ አልጠበሳቸውምና ነው። ወያኔ ወንደም እህት ጓዳቸውን አልፈጀባቸውምና ነው። ምን አጠፉ ሲሉ ወይም በሰማዓት ላይ ሲሳለቁና ሟቾችን ሲወቅሱ ማለትም በቁስላችን የጋለ ብረት ሲያስገቡ ችግራቸው አለመቁሰላቸው ነው። የሰው ቁስል አይነዝርም ሆኖ ነው። እስቲ እንጠያየቅ። የሌሎቹ ይቅርና ወጣት ሽብሬ ለምን ሞተች? የናበራሽ ይቅርና ብርቱካን ለምን ታሰረች? በወያኔ እስር ቤት አለፍትህ የሞቱት ይረሱና በቀይ ሽብር የተገደሉት መገደላቸው ሚካድና በ1997 ዓ.ም በግፍና በግፍ የተረሸኑት ከ200 በላይ ዜጎች ጋምቤላ፣ አደባባይ ኢየሱስ፣ አሰቦት፣ ምስራቅ ወለጋ፣ ወተር፣ አንዋር መስጊድ፣ ኦጋዴን ለምንስ የምናስታውሰው ሁሌም ጎደሎና አልተሟላ ይሆናል? ለምንስ ወንዝ ሊወስደን ሲል ቀጠማ መጨበጥ ይቀናናል? ለምንስ ችግሮቻችን ብለን ልንመካባቸው የተነሳንባቸው ግለሰቦች ታሪካቸው የዝንጀሮ መቀመጫ ወይም አስቀያሚ ሆኖ ያስቸግራል? አስመሳይ ነጻ አውጪዎችን ያብቡ ባዮች አፋቸውን በሬት ሊያጥቡ አይገባምን? ዛሬ ንስሐ ያልገቡ ወያኔዎችን እያዳነቁ ተቀበሉ የሚሉንስ ለመሆኑ ህሊናቸውን መርምረዋል? ክህደቱ ስርየቱ ለምስ ይሆናል? ያንዲያ አይበቃም? በግ እንኳ በኃይላል የተባለው ተዘንግቶ ለወንጀላቸው እባካችሁ ማሩን አጥፍተናል የማይሉና ይባስ ብለው የተፈጸመውን ወንጀል አልተፈጸመም የሚሉ እንዴትስ የህዝብ ነጻ አውጪ ይባላሉ? ከ200,000 በላይ ህይወት ያጠፋን ሽብርና ሚሊዮኖችን ያቆሰለን ግፍ የሚክዱ እንዴትስ የፖለቲካ መሪ ነጻ አውጪ ይባላሉ? ግፉ አልበዛም? ኃጢአት ሲደጋገም ጽድቅ ሆነብን? ፖለቲካ ለምርጫዎች ወይም አንዳንዶች እንደሚሉት ለሊቆች ብቻ ነው ባንልም ፖለቲካ ከባድ እንቅስቃሴ ነውና ዝግጅትና ንቃትን ይጠይቃል። በተለይ ድርጅትን እናንቀሳቀሳለን፣ ትግልን አጠናክረን ህዝብን ለድል እናበቃለን ከተባለ ስምሪቱን እንደ ትርፍ ጊዜ ፍራ መውሰዱና በቀላሉ መያዙ ፍሬ ቢስ ነው። ወያኔ ፖለቲካ የሞት ሽረት ጥያቄ ሆኖ ስለሚያስጨንቀው 24 ሰዓት ሙሉ ግቡን ለማሟላት ተንኮል ሲሸርብና ሐሰት ሲያሰራጭ ሲከፋፍል ሲያስር ሲገድል ይታያል። አይተኛም ብንል ሁኔታውን ይገልጻል። ፖለቲካን በሙያተኛነት ይዞታል ማለት ምን ይችላል? በመሆኑ ተጻራሪዎቹ ወይም ለህዝብና ለሀገር መሰረታዊ ለውጥን እናመጣለን ብለው የተነሱ ወገኖች ፖለቲካን በጥራዝነት ተቀነት ደረጃ ባላዋቂ ፋሚነት ልጅ የጫረው እሳት በመሆን እንደ መዝናኛ በመቁጠር ይዘው ሊነሱ አይችሉም። የፖለቲካ ሀሁ ያልገባቸው ክፍሎች ጥላቻን ያወግዛሉ። ተዋደዱ፣ ተፋቀሩን ይሰብካሉ። ነብር ፍየልን ሲያቅ፣ ጅብ አህያን ሲስም ይታያቸዋል። እጀት ወያኔ በስልጣን ይቆየው በህዝብ ላይ ጥላቻውን በማርገብ በማለስለስ ሳይሆን በማጠናከርና በማባባስ ነው። ትግል የራት ግብዣ አይደለም ተብሏል። ተቃጥፎ ወደድኩሽ ወደድኩ መባባያም አይደለም። የህዝብና የሀገር ፍቅር ለትግልና መስዋዕትነትን ለመድፈር መንስኤ ቢሆንም ትግል በጥላቻ ላይ የተመሰረተ ነው። የጭቆና ጥላቻ፣ ጨቋኝን ጥላቻ። ጠላትን ወዶ ትግል የለም ኖሮም አያውቅ። ሰላማዊ ትግል ከተባለ ሌላ ጠላቱን ጠልቶ ያልተነሳ ወደ ድል አይጓዝም። በመሆኑም የወያኔን አገዛዝ ጠልተንና ልናወድመው ቆርጠን መነሳት አለብን ማለት ነው። የመለስ አገዛዝ በደም የተጨማለቀ ወንጀለኛ ቡድን ነው። መጠላት ሲያንሰው ነው። መንጌ የሚሉ ቀልደኞች ከፍርፋሪው የተቋደሱ ብቻ ናቸው፣ ያልደረሰባቸው፣ ያልቆሰሉ፣ ያልተጎዱ። የፖለቲካ ሀሁ ጠላትህን እወቅ፣ ጠላትህን ጥላ፣ ልታጠፋውም ቆርጠ ተነሳ ይላል። የነን መሰረታዊ ሀቅ እየተቃወሙ ጣላታት በሉ ያገር ልጆች ነን ጣላቶች አይደለንም ወዘተ የሚሉ ሁሉ ተስካፍፈችና የባርነትን ቀንበር ላይችላ አደላዳይ ናቸው። ቢወዱትም የማይወድ ትራት መሆኑን ሊሸፋፍኑ የሚጥሩ ነጋ ጠባ የሚያዋርደንና የሚገለን ትራት መሆኑን የሚዘነጉ የተገደሉትንና የታሰሩትን ሁሉ የሚረሱ ለዚህም ነው ተቃዋሚ ኃይሎች ሁሉ እንዋደድን ሳይሆን በጣላታችን ላይ አመረን እንነሳን መስበክ ያለባቸው። ይህ ነው ተገቢው ፖለቲካ። ለዚህም ነው ቀስ በቀስ ወያኔ ህሊና ገዝቶ ይሻሻላል ማለትም መሰረተ ቢስ ሆኖ የሚገኘው። ለምርጫ ተብየው ቀልድም ያን ያህል ገንዘብ መባከሉም አላግባብ ሆኖ የሚከሰተው። ቀደም ለማለት እንደተሞከረው የፖለቲካውን መድረክ ወያኔ በየጊዜው ዋና ጥያቄ ብሎ በሚያፈነዳው ያተራመሰ ዜጎችን ማደናገሩን እየቀጠለ ያለ ነው። የመወያያ የመጮሃ ርዕስ ሰጪ ወያኔ ራሱ ይሆንና እይታችን ዋናውን ነጥብ ትቶ በመለስተኛ ጉዳዮች ላይ ያተኩራል። በ1997 ዓ.ም ተመረጠ ምርጫውን አጭበርብሮና የህዝብን ድምጽ አፍኖ ባለበት ህገወጥነህና ከስልጣን ወረድ የሚለውን መፈክር የታሰሩት ይፈቱ በሚል እንዲሸፋፈን አደረገና ብዙዎች ዋና ተልእኳችን የታሰሩትን ማስፈታት ነው ብለው ሲጮሁ ቆዩ። አንዳንዶቹም ማይባስ ብለው ይህንኑም አጥበው ይፈቱ የምንለው የራሳችንን እስረኞች ብቻ ነው ብለው ራሳቸውን ለትዝብት ዳረጉ። በቅለው ተፈርቆ ባረጀ ኮርቻ ላይ ኡታ የሆነ መቸገራችን አልቀረም። የድርጅትን ምንነትና ሚናም በተመለከተ ተገቢው ግንዛቤ ባለመኖሩ ፖለቲካው ያልነው መደነባበሩ አልቀረም። ከአያሌ ዓመታት ውድ ተመክሮ በኋላ አሁንም ብቸኛ መሪ ድርጅት የሚለውን አጓጉል ንግግር እንዳሉ አሉ። በ1997 ተመክሮ እንዳየነው ስብስብ እኔ እንጂ ሌላ ማን አለና ብሎ ሲኩራራና ትብብርንም እምቢ ሲል የደረሰው ጉዳት የሚረሳ ሊሆን አይገባም። ዛሬም አንድን ድርጅት ብቸኛ የህዝብ ድርጅትና መሪ ብሎ ማቅረቡና በዚህም ተወስኖና ተቃይንቶ ሌሎችን ማክቸልቸሉ ጠቀሜታው ለወያኔ መሆኑን ገና ያልተረዷሉ። የሀገራችን ዋና ዋና ችግሮች በአንድ ግንባር ቀደም ተብሎ በደጋፊዎቹ በተሰየመ ድርጅት ብቻ የሚወገዱ አለመሆናቸውን መረዳት ያቃታቸዋል። ሁሉም ሀገር ወዳድ ድርጅቶች በየፊናቸው ሆነ በትብብር ሊያደርጉት የሚችሉት አስተዋጽኦ መኖሩንም ይክዳሉ። አንዳንዶቹማ መሪና ብቸኛ ድርጅት እገሌ ነውና ሌሎቻችሁ ፈረሱ አሊያም ከሱ ተደባለቁ ብለው ይመክራሉ። የፖለቲካ ሀው ገና አልተቀራም። የግንዛቤ ማጠር ችግር ደግሞ ይቀጥልና የአገሪቷ ዋና ዋና ችግሮች ምን መሆናቸውም ራሱ ምስጢር ሊሆን ይከጅለዋል ወይም ለብዙዎች ይሰወራል። አገር ማዳን የሚለው ወቅታዊና ተገቢ መፈክርም ይዘቱ ይምታታና ስፋቱ ይሳትና ወሳኝ አገራችን ችግሮች እንዳይነሱ በእንቅፋትነት ማጠየቂያ ሆኖ ይቀርባል። ተልእኳችን ሀገር ማዳን ነውና በሴቶች ላይ ስለሚደርሰው በደል ስለ ጎጂ ባህሎች ስለ መብት ረገጣዎች አታንሱ የሚሉ አሉ። ግባችን ሀገር ማዳን ነውና በአንዳንድ ድርጅት ጥላ ስር መሰባሰብ እንጂ ስለ ሴቶች መደራጀት ለምን ይወራል? ለምንስ ድርጅቶች ይኖራሉ ወዘተ የሚሉ የተሳሳቱ አቋሞች መድረክ ላይ ብቅ ይላሉ። ሴቶች ተደፈሩ፣ መብታቸው ተረገጠ፣ ውህዳን ተሰቃዩ፣ ሰብአዊ መብትም ተገረሰሰ፣ የህፃናት መብት ተደፈረ ወዘተ ሲባል ይህ ሁሉ ትርፍ ነው፣ ዋናው ሀገር ማዳን ነው ይላሉ። ይህ ፖለቲካዊ እውቀት ሳይሆን ያለማወቅ ምልክት ነው። የህብረተሰቡ ልዩ ልዩ ክፍሎች በየራሳቸው መደራጀታቸውና መብታቸውን ለማስከበር መታገላቸው ለምሳሌ ሴቶች እንደ ሴቶች፣ ላባደሮች፣ ወጣቶች ወዘተ ለትግሉ ስኬት ወሳኝ ሚና እንዳለው መሳት አይገባም። የቅንጦት ጥያቄና መፈክሮች መስለው የሚታዩት አይኑ ለተጋረደ ብቻ ነው። አገር ማዳን ሲባልም በቅድሚያ ህዝብን ማዳን ማለትም የህዝብን መብትና ሰብዕና ማስከበር ማለት መሆኑን መዘንጋት ስህተት ነው። ሀቀኛ ገበርዳሮችን ከወያኔ አይነት ብሔረተኞች የሚለየው አንዱ ዋና ጉዳይ ይህ ነው። ህዝብን ማስቀደም ወይስ አዴ ብሔረሰቤ ጎጤ ማለት? የወያኔ ሰለባዎች አንዳንዶቹ ትናንት ኢትዮጵያዊ ነን ሲሉ የነበሩና ዛሬ ጠበው ወደ ጎጣቸው የተመለሱ፣ ሰፋ ያለውን ህዝባዊና ሀገር ወዳድ አቋምን ትተው ወዲ ትግራይን ወይም ሀፍረተቢሱ እንዳለው ወርቅ ዜጋነን ማለትን እስከቀጠሉበት ደግሞ የነገው መዘዝ በወርቅ ተብየው ራሳቸው ላይ በውደቁ አይቀሬ መሆኑን ማወቅ ይገባቸዋል። ጆሮ ያለው ይስማ። ጨው ለራስህ ብለህ ጣፍት፣ ወያኔ የሚወድምና ያስተዛዝበናል ይሄ ቀን ያልፈና ወዘተ ማለት ይቻላል። የኢትዮጵያ ህዝብ የናቁትን ሁሉ ጊዜም የማይረሳ ትምህርት ሰጥቶ ለመስደዱ ጣሊያን ወይም ሐራሬ ድረስ መሄድ አይኖርብንም። የኢትዮጵያን ህዝብ ማንነት ግን አወቅን ባይ ዜጎች የዘነጉት ለመሆኑ ደግሞ ጥርጥር የለውም። በአፍአዊ ደረጃ አዋቂው ህዝባችን አጼው ይሉ እንደነበረው የሚወደንና የምንወደው ህዝባችን ቢሉትም ሐቁ ግን አያውቅም፣ አልተማረም፣ ምሁር አልሆነም ብለው ናቅ እንደሚያደርጉት ማመን አለብን። ለዚህ ነው እናውቅልሃለን፣ የተለጠነ ፖለቲካ ከእኛ ተማር ወዘተ ብለው የሚነዘንዙት። ህዝባዊ ምሁራን በምርጦችና ልሂቅ ተብዬዎች የተተኩ ቢመስለን ሊፈረድብን አይገባም ማለት ነው። ህዝብ የድል ባለቤት ነው። ህዝብ የትግሉ መሰረት ነው። ህዝብ አዋቂ ነው የሚባለውን ከልባቸው የማያምኑ ድርጅቶች ህዝብን ከማደራጀት አንጻር ድክመት ያጠቃቸዋል። የቀድሞ መሪዎች ህዝብ ምን አለ፣ እረኛ ምን አንጎራጎረ ይሉ ነበር ይባላል። ዛሬ ይህ ደብዛው ጠፍቷል። ህዝብን ስማ ጎበዝ እንጂ ምን ትመክራለህ የሚለው ቁጥሩ አንሷል። ከ1997 ምርጫ በኋላ ታስረው የተፈቱት ሲፈቱ ወደ ሞተላቸውና ወደ ጮኸላቸው ህዝብ ሄደው አመሰገኑ ወይስ ወዲያውን ወደ አሜሪካና አውሮፓ ተማረ ወደ ተባለው ነጎዱ? ዛሬስ ለምርጫ ተሰለፍን ያሉ የተወሰኑ ድርጅት መሪዎች ሚያዝያ እስኪያበቃ ይህንኑ በባዕድ ነዋሪ ሲቀሰቅሱ ያውም ድምፅ ላይሰጥ አልቆዩም። ይህ በመሆኑም በባዕድ ሀገር ያለው ዜጋም በሀገራችን ፖለቲካ ያለውን ሚናና ቦታ ግምት ትቶ መገኘቱንም መታዘባችን አልቀረም። ህዝብን የመናቁ በተለይም በወደቀው የፊውዳል አጥያዊ ስርዓት ጊዜ ሰፍኖ የነበረውን ይህን ውድቅ ስሜት የማስተጋባቱ አባዜ በመስፈኑ ድርጅቶች ህዝብን አገልግል የሚለውን መመሪያ ዘንግተው ህዝብን ተጠቀምበት የተባሉ ይመስላል። በህዝብ ላይ ይኮፈሳሉ። በመሆኑም እንበልና እንደገና የድርጅቶች ውስጣዊ ይዘት ራሱ ዴሞክራሲን በሩቁ ያለ ይመስላል። ካባ የለበሱና በጠዋትነት ደረጃ የተሰየሙ ተክለሰውነታቸው የሚያደነቁር ግለሰቦች መስፈናቸው ችግር መኖሩን ጠቋሚ ነው። በባህላችን በተለይም በቆየው ደረጃ አንድ አዛዥ አለቃ መፈለጉ የነበረ ቢሆንም በዛሬው ፖለቲካ ደረጃ ድርጅት የጋራ አመራርንና ውስጣዊ ዴሞክራሲን አስቀድሞ መገኘቱ አስፈላጊ ነው። አንድን ወይም ሁለት ግለሰቦችን በሁሉም ከሃዲነት መድቦ መጎንበሱ ከዴሞክራሲያዊ ድርጅቶች የሚጠበቅ አይደለም። ዶክተር እገሌ በሚል ወይም ኮሎኔል እገሌ በሚል ክብራቸው የማይደፈር የማይገሰስ አለቆችን መሰየሙ ህዝብን መናቅና ዴሞክራሲንም መጻረር ነው። የባዕድ ቋንቋ የማይናገረው የፈረንጅ ወይም የሆነ ዲግሪ ተብዬና ዶክተር ወዘተ ቅጽል የሌለው አፈር ገፊው ሰፊውና ብዙ ወገናችን ዛሬም ቢሆን ሀገርን ለማዳን መሰረት ነው። ህዝብን ያልያዘና ያላከበረ እንቅስቃሴ የትም አያደርስም። የፖለቲካ ሀሁ በትግልና ሀገር ማዳን ተጋድሎ ዋናው ተዋናይ ህዝብ እንጂ ጥቂት ምርጥ ነን ባይ ግለሰቦች አለመሆናቸውን ያስረዳል። ሌላው የስልጠነ ፖለቲካ አራማጅ ነን ብለው የሚጮሁ ክፍሎች ልፈፋ የፖለቲካ ሰዎችን እድሜ ይመለከታል። መለስም ይህን ዘፈን ሲያቅራራ የቆዩት ወይም እድሜያቸው የገፋ ለቀው ወጣቶች ይተኩ ብሎ ካለ በኋላ ይቅርታ፣ እስከ ቀጣዩ 5 ዓመትማ እኔ ያለሁባችሁ ብሎናል። የሰለጠነ ፖለቲካ ማለት የቀድሞዎቹን ታግለው የተሰዉትን የታገሉትን ማብጠልጠል ነው የሚሉ አሉና ያረጁ ያፈጁ ይወገዱን በጅምላ እየሰበኩ ናቸው። እነ ኔልሰን ማንዴላ ቢያረጁም መምራታቸው አይታያቸውም። ወጣት የተባሉት አፈጮሊዎች ከሃዲ ሆነው ህዝብን ማስለቀቃቸውን ይረሳሉ። ዋናው ጉዳይ የእድሜ ሳይሆን ያቋም ነው። የፖለቲካ ሀሁን ያላወቁ ግን ሁሌም አብዩን ከመለስተኛው ያምታታሉና አብይ ያልሆነውን ነጥብ ዋና አድርገው ይዘፍኑበታል። ዛሬ የድርጅቶች ችግር መሪዎች እድሜያቸው መግፋቱ ሳይሆን መስመራቸው ከህዝብ ፍላጎት ጋር አለመግጠሙ ነው። ድርጅቶች ለዘመናት መታገላቸው ደግሞ ኃጢአት ሳይሆን ጸጋ ነው። የደቡብ አፍሪካው የነማንዴላ ድርጅት የተመሰረተው በ1912 ዓመተ ምህረት ሲሆን ለድል የበቃው ከ60 ዓመት በኋላ መሆኑን ማስታወስ ተገቢ ነው። ስለዚህ ዋናው አቋምና እንቅስቃሴ ነው እንጂ የድርጅት መሪዎች እድሜ አይደለም። ይህ ቢባልም መሪዎች መተካትና ወጣቶችን ቦታ መያዝ እንዳለባቸው ክርክር አያሻውም። ድርጅቶች በርክተውና ጸንተው በመገኘታቸው እንደ ድክመት ተቆጥሮ መወገዛቸው አሳዛኝ ነው። ድርጅትን ጸንቶ ማቆየቱ ራሱ ከባድ ትግል ነው። ማቆየትም የሚደነቅ ነው፣ በተለይም ህዝባዊ አቋምን ይዘው ሳያጎበድዱ። ስንቱ ቡድን አለው አለው ብሎ ሳይውል ሳያድር ሲከስም አላየንምን? ስለዚህ ዋናው ጉዳይ ማን ለህዝብና ለሀገር ቆሟል የሚለው እንጂ ማን እድሜው ገፍቷል መሆን የለበትም። የነሱ ባህር ነጋ ድርጅት ሌሎችን መሪዎቻቸው አረጁ ብሎ ለመተቸት አይችልም። ወያኔ ያልሆነ ርዕስና መወያያ ነጥብ አይስጠን። ነገ ምርጫ በተባለው ሂደት ህዝብ ሊነሳሳና ያልተጠበቀ ተቃውሞ ሊያሳይ ይችላል። የሚጠበቅ ነው። ህዝብ ሁሌም ባልጠበቅ ነው ያስገርመናልና። ጁብ ዳጋዮን ጁብ ደስታ ቢያጋጥመን እሰየው አብሽር ነው የምንለው። ወያኔ ምርጫውን በተጠበቀው መሰረት አሸንፎ ከዚያም ተቃዋሚ የነበሩት ላይ ሊዘምት መቻሉም መጠበቅ አለበት። ከዚህ ሌላ ግን ከወያኔ ምርጫ ባሻገር እና በኋላ ምን መደረግ አለበት ለሚለው ተገቢውን ምላሽ መስጠት ደግሞ ተገቢና አስፈላጊ ነው። ወያኔ ልዩ ልዩ ግጭቶችን በመጫር የዜጎችን ትኩረት ሊዘውር መሞከሩ አይቀርም። የአባይንም ጉዳይ በዚሁ ሊጠቀምበት እየጣረ ነው። ነቅቶ ወግድ ማለት ያሻል። ወያኔን በሚፈይድ መንገድ ለመታገል ምን መደረግ አለበት ለሚለው የበሰለ ምላሽ መስጠት መቻል አለብን። የኢትዮጵያ ህዝብ ነጻነትና ፍሬት ከማንኛውም ባዕድ ቀረበ ራቀ ሊመጣ አይችልም። 18 ዓመት አይተነዋል፣ አልሰራም። በራሳችን ላይ መተማመን አለብን። ነገ ለህዝብ የሚበጅ ጊዜን ከፈለግን ዘንድ ትናንትን መርሳት አንችልም። ታሪኩን የረሳ ስህተቱን ይደግማል ነው። ስለዚህም ያለፈውን ሳንረሳ ዛሬንም ገምግመን ለብሩህ ነገ በሁላችን ጥረት በወያኔ አገዛዝ ላይ በጋራ እንነሳ የሚለው ጥሪ መስተጋባትና ምላሽም ማግኘት አለበትና አለና እንበል። ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።